ይህ የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 12 ቀን 2015 ዓ.ም ዝግጅታችን ጀመረ።
ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው ይህንን እውቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ።
ማስተዋወቅ የማያሻውን ቀነኒሳ በቀለን ነበር የሰማችሁት። በየዓመቱ በኢትዮጵያውያን ብሎም በአፍሪካውያን ሕይወት ውስጥ መልካም አሻራ ላኖሩ ግለሰቦች የሚሰጠው የሽልማት ሥነ ሥርዓት ሰሞኑን ተካሂዷል። የሽልማቱን ሥነ ሥርዓት በተመለከተ ፕሮግራም ይዘናል። የትምህርት ሚኒስቴር የ12ኛ ክፍል የመልቀቂያ ፈተና ላለፉት 2 ሳምንታት ሲሰጥ ቆይቶ አጠናቋል። ይህንንም የተመለከተ መሰናዶ አለን። የእንቅልፍ ጦትና ጣጣው ይለናል የቪኦኤው አሉላ ከበደ። የሕክምና ባለሙያ አነጋግሯል። እርሱ በበኩሉ በቂ እንቅልፍ እንደሚያገኝ አጫውቶኛል። የኔን እንለፈው። ጤና ይስጥልኝ ክብራትና ክብራን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ የማስተናግዳችሁ እንግዶልኝ ነኝ። የፕሮግራሙ አዘጋጅ ቆንጅት ታዬ ነች። ለሚቀጥለው አንድ ሰዓት አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የውጭ ጣልቃ ገብነትና ህዋትን ያወገዙ ሰልፎች ዛሬ በኢትዮጵያ የተለያዩ ከተሞች ውስጥ ተካሂደዋል። ሰልፎቹ የተደራጁትና የተጠሩት በሞያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት መሆኑ ተገልጿል። በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ጃንጥራር አባይ የህዋት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቀዳችሁ የምትሰሩ ላሏቸው የምዕራብ አገሮች ሉዓላዊነታችንን አትድፈሩ፣ ጣልቃ አትግቡብን፣ የውክልና ጦርነታችሁን አቁሙልን ብለዋል። ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭምታዎች ቢሰሙም ይህንን የሚያረጋግጥ አስተያየት አለማግኘቱን የአዲስ አበባው ሪፖርተራችን ዘግቧል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ ስለ ጣልቃ ገብነት ተጠይቀው በሰጡት ምላሽ ክሶቹን አስተባብለው እኛ የምንወግነው ለሰላም ነው ብለዋል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህወሓት ደግሞ ይልቁንም በኤርትራው ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚያስችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ወቅሷል። የዛሬው ውሎና የዚህ ዘገባ ሙሉ ዝርዝር ከዜናው ቀጥሎ ይቀርባል። ፕሬዚደንት ባይደን አገራቸው ከዚህ ቀደም ታይቶ በማይታወቅ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በሚያስከትል ሁከትና ብጥብጥ የተነሳ ዩናይትድ ስቴትስ ውስጥ ለረዥም ጊዜ ለቆዩ ኢትዮጵያውያን ዜጎች ጊዜያዊ የስደት ከለላዎችን መስጠታቸው ፍጹም ትክክል ነው ሲሉ የህግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የኒው ጀርሲው ዴሞክራት ሴኔተር ባብ መንዴዝ ትናንት ባወጡት መግለጫ አስታወቁ። መንዴዝ ይህን ያስታወቁት የባይደን አስተዳደር ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት በስቲያ ጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዲሰጣቸው በአገር ውስጥ ደህንነት መስሪያ ቤት በኩል መግለጫ ማውጣቱን ተከትሎ ነው። ሴናተር መንዴዝ በመግለጫቸው በኢትዮጵያ ያለውን ግጭትና ተኩስ በአፋጣኝ ለማስቆም እንዲሁም ግፍ የፈጸሙትን ተጠያቂ ለማድረግ ማዕቀብን ጨምሮ በእጃችን ያሉትን መሳሪያዎች ሁሉ መጠቀም አለብን። አሁን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በሰላም ወደ አገራቸው እስኪመለሱ ድረስ ጥበቃቸውን ማጠናከር የጠንካራ ፖሊሲ አካሄድ አስፈላጊ አካል ነው ብለዋል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ትናንት ባወጣው መግለጫ በግጭቱ፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅና በመፈናቀል ምክንያት ወደ አገራቸው መመለስ የማይችሉ ኢትዮጵያውያን በአገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መስራት ይችላሉ ማለቱ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የፌዴራል ፍርድ ቤት ዳኛ በተከሰከሱት 2 የቦይንግ ማክስ 737 አውሮፕላኖች አደጋ ሕይወታቸውን ያጡ ቤተሰቦች የወንጀል ሰለባ ናቸው ሲሉ በየኑ። ትናንት አርብ የተላለፈው የዳኛው ብይን ቦይንግ ከወንጀል ክስ ነጻ ነጻ ስለማያደርገው ከቦይንግ ጋር የሚደራደሩ ቤተሰቦችን የመደራደሪያ አቋም ጠንካራ እንደሚያደርገው ተገምቷል። እንደ አውሮፓ አቆጣጠር በ2021 የሰለባዎቹ ቤተሰቦች ከቦይንግ ጋር ከመደራደራቸው በፊት የፍትህ ሚኒስትሩ ይህን ሊያሳውቃቸው ይገባ እንደነበርም በፍርድ ቤቱ ሂደት ተመልክቷል። ዳኛው ሪድ ኦክኖር ቀጣዩ እርምጃ በቀደመው ድርድርና ስምምነት ይህ መሆኑ ያልተነገራቸው ቤተሰቦች ምን መፍትሄ ይሰጣቸዋል የሚለው ውሳኔ መሆኑን መግለጻቸው ተነግሯል። አንዳንዶቹ ቤተሰቦች ቀደም ሲል የነበረው ስምምነት እንዲሰረዝ የሚፈልጉ መሆኑን በአሶሺየትድ ፕሬስ ዘገባ ተገልጿል። በጣሊያን የቀኝ አክራሪ መሪ የሆኑት ጆርጃ ሜሎኒ የመጀመሪያዋ ሴት ጠቅላይ ሚኒስትር በመሆን ዛሬ ቃለ መሐላ ፈጽመዋል። መንግስታቸው ከሁለተኛው የዓለም ጦርነት በኋላ በጣሊያን የመጀመሪያው የቀኝ አክራሪ መር መንግስት ይሆናል ሲል አሶሺየትድ ፕሬስ ዘግቧል። በፕሬዝዳንታዊው ቤተ መንግስት ከፕሬዝደንቱ ፊት ቀርበው ቃለ መሐላ የፈጸሙት ሜሎኒ የጣሊያን ወንድሞች የተሰኘው ፓርቲያቸውን ከተባባሪዎቻቸው ጋር ሆነው የመሰረቱት የዛሬ 10 ዓመት መሆኑ ተመልክቷል። ባለፈው ወር ምርጫ ትልቅ ድምጽ ማሰባ የቻለው የጣሊያን ወንድሞች ፓርቲ የኒዮ ፋሺስት መሰረት ያለው ሲሆን ከሌሎች ቀኝ አክራሪ ፓርቲዎች ጋር የተቀናጀ መሆኑ በዘገባው ተመልክቷል። ዩናይትድ ስቴትስ ውስጥ የሪፐብሊካኑ ፓርቲ ብሔራዊ ኮሚቴ ከጥቅምቱ የአጋማሽ ጊዜ ምርጫ በፊት የሚደረጉ የምርጫ ዘመቻዎችና የገቢ ማሰባሰቢያ ኢሜይል ልውውጦችን እያፈነ ነው ሲል በግዙፉ የቴክኖሎጂ ኩባንያ ጉግል ላይ ክስ መስርቷል። ትናንት አርብ ካሊፎርኒያ ውስጥ የተመሰረተው ክስ ንብረትነቱ የጉግል የሆነው የኢሜይል መልእክት መለዋወጫ ጂሜል አማካኝነት ድርጅቱ ፍትሃዊ ባልሆነ መልኩ በሪፐብሊካን ፓርቲ ላይ አድሏዊ ተጽዕኖ ይፈጽማል ብለዋል። በተለይም ወሳኝ በሆኑና በምርጫ ወቅት ተለዋዋጭ ድጋፍ በመስጠት በሚታወቁ ክፍለ ግዛቶች የሚገኙ መራጮች ላይ የሚደረገውን የገቢ ማሰባሰቢያና ወጣችሁ ምረጡ የሚል መልእክቶችን እንደ ብልሹ መልእክቶች በመፍረጅ ወደ መጣያው ቅርጫት ወይም ስፓም ውስጥ በመክተት በፓርቲው የምርጫ ዘመቻ ላይ ተጽዕኖ ያሳድራል ሲል ከሷል። ጉግል ክሱን ያስተባበለ ሲሆን ፖለቲካዊ ወገንተኝነትን መሰረት በማድረግ የኢሜል ልውውጦችን አያጣራም ብሏል። የጉግል ቃል አቀባይ የጂሜል ስፓሞች የሚያመለክቱት የተጠቃሚዎችን ምርጫና እርምጃ ነው ማለታቸውን የአሶሺየትድ ፕሬስ ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 12 ቀን 2015 ዓ.ም ምረት ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን፣ አስተናጋጃችሁ እንግዶ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ አሁን በቅድሚያ ወደምናቀርበው ዘገባችን እናልፋለን። የውጭ ጣልቃ ግብነትንና ህወሓትን ያወገዙ ሰልፎች ዛሬ በተለያዩ የኢትዮጵያ ከተሞች ተካሂደዋል። አዲስ አበባ ውስጥ የወጡ ለአሜሪካ ድምጽ አስተያየታቸውን የሰጡ ሰልፈኞች በተጠራው የሰላም ንግግር ላይም ሐሳቦቻቸውን አካፍለዋል። ከውጭ ጣልቃ ግብነት ጋር ተያይዞ የመንግስቱ ደጋፊዎች የሚያነሷት ዩናይትድ ስቴትስ ክሶቹን ታስተባብላለች። በሌላ በኩል የህግ መወሰኛ ምክር ቤቱ የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንደዝ የባይደን አስተዳደር ኢትዮጵያን ለ18 ወራት ጊዜያዊ የከለላ ፍቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ሰልፉን የተከታተለው ኬኔዲ አባተ በኢትዮጵያ ጉዳይ የዛሬን ውሎ አጠቃላይ ገጽታ በተከታዩ ዘገባ አካቷል።
ዛሬ ጥቅምት 12 2015 ዓ.ም ሰልፍ አዲስ አበባና ሌሎችም ከተሞች ላይ የተካሄደው ለኢትዮጵያ ቆማለሁ ድምጼንም አሰማለሁ በሚል መሪ ቃል ነበር። ሰልፈኞቹ ህወሓትን አውግዘዋል፣ ያልተገባ ያሉትን የምዕራብ ሀገሮች ጣልቃ ገብነትም ተቃውመዋል። የሙያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት እንደጠሩት በተነገረው በዚህ ሰልፍ ላይ ከታዩት መፈክሮች መካከል ለዘላቂ ሰላም ህወሓት ትጥቅ ይፍታ፣ በሰብአዊ እርዳታ ስም ጣልቃ ገብነት ይቆም፣ በድርድር ስም የህወሓትን እድሜ ማራዘም ይብቃ፣ ሉዓላዊነታችን ይከበር የሚሉ ይገኙበታል። ከሰልፈኞቹ መካከል አስተያየታቸውን የሰጡን ነበሩ።
ዘነባ ለሙ ባላለሁ። እዚህ የመጣሁበት ዋነኛ ምክንያት ያው ሀገራችን ኢትዮጵያ በታላቅ ፈተና ላይ ነው ያለች። ትልቁ ፈተናዋ ማን ነው? ያው የምዕራባውያን በተለያየ በኩል ያው ጅን ሀገር ሉዓላዊነቷን ለመንካት ለመድፈር ተቀናጅቶ እየሰሩበት ባለ ወቅት በዚህ ሰዓት እዚህ ጋር ለሀገሬ ድምጼን ለማሰማት ነው የመጣሁት።
ወጭ ክፍለ ይባላለሁ። የመጣሁት የመከላከያ ሰራዊታችን በድል እየተጠናቀቀ ስለሆነ ድምጻችንም እንዲሰማ በውጭ ሀገራቶች የሚመጣብን ተጽዕኖ ለመቃወም ነው የመጣሁት።
ሀብታሙ ተረፈ እባላለሁ። አዲስ አበባ ኖሪ ነኝ።
የትግራይ ህዝብ በረሃብና በመከራ እየተሰቃዩ ያሉት በህወሓት የጦርነት መንስኤነት ነው። በዚህ በሰሜኑ ክፍል ስንመለከት አብዛኛው የሰሜን ነዋሪዎች በመፈናቀል ሰብል አዝምረው ለመኖር ተቸግረው እየተገደሉ ህፃናት መከራቸውን እያዩ በአሰቃቂ ሁኔታ እየተገረፉ እየተገደሉ ነው ያሉት። ይህንን ማስቆም ካለበት የውጭ መንግስት ጣልቃ መግባት ካለበት በእነሱ ላይ ህወሓቶች ይህንን መጥፎ ስራ እንዳይሰሩ ሊያስቆምልን ይገባዋል።
ስሜ ሰለሞን አሰፋ ወዳጆ ይባላል። የባይደን አስተዳደር የአውሮፓ ህብረት የሚያደርጉብንን ተጽዕኖ እጃቸው ከኛ ላይ እንዲያነሱና የልማታችን እንቅፋት እንዳይሆኑ ጥሬን ለማስተላለፍ ነው።
ብርቄ ለካ እባላለሁ። ከአራዳ ክፍለ ከተማ ከሀገራችን ላይ ምዕራባውያን ጠቅላላ እጃቸውን ከኛ ላይ ያዙ። ለወያኔዎች የሚያደርጉትን ነገር እጃቸውን ይቆጥቡ፣ እጃቸውን ያንሱ። እኛ ራሳችን ጣልቃ ሳይገባብን ራሳችን መስማማት እንችላለን።
በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ዣንጥራር አባይ የህወሓት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቅዳችሁ የምትሰሩ ላሏቸው የምዕራብ ሀገሮች ሉዓላዊነታችንን አትድፈሩ፣ ጣልቃ አትግቡብን፣ የውክልና ጦርነታችሁን አቁሙልን ብለዋል። ካልተገባ ጣልቃ ገብነትና ህወሓትን ከመደገፍ ጋር በተያያዘ ክስ ከሚቀርብባቸው ሀገሮች መካከል አንዷ የሆነችው ዩናይትድ ስቴትስ ክሱን በተደጋጋሚ አስተባብላለች። የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ በሰጡት መግለጫ ላይ እኛ የምንወግነው ለሰላም ነው ማለታቸው ይታወሳል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህወሓት ደግሞ ይልቁንም በኤርትራ ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ወቅሷል። ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭምታዎች መሰማታቸውን በመንተራስ ለማጣራት በተለያዩ አካባቢዎች ጥረት ባደርግም ይህንን የሚያረጋግጥ አስተያየት የሰጠ ሰልፈኛ ለጊዜው አላገኘሁም። በዛሬው የአዲስ አበባ ሰልፍ ላይ አስተያየታቸውን የሰጡን ታዳሚዎች የኢትዮጵያ መንግስትና ህወሓት ከነገ በስቲያ ጥቅምት 14 ደቡብ አፍሪካ ውስጥ ይጀምራሉ ተብሎ የሚጠበቀውን የሰላም ውይይት በተመለከተም የተለያዩ ሀሳቦችን አንጸባርቀዋል።
ድርድር የሚባል ውሸት ነው። ዘመናችን በሙሉ ያየነው በህይወታችን እንመለከት ነው። ድርድር የሚባል በፍጹም ድርድር ቆንጆ ነው። ለኢትዮጵያ ያስፈልጋል። ለሰላምና ለትግል ድርድር ቆንጆ ነው። ያው ኢትዮጵያኖች ናቸው። የትግራይ ህዝቦች በአብዛኛው እየተጎዱ ያሉት በማይረቡ ባንዳዎች ነው፣ ተላላኪ ባንዳዎች ነው። ለነሱ ብለን የትግራይን ህዝብ አንጎዳም። ድርድር ግዴታ ያስፈልጋል። ግን ድርድሩ እንዳለ ሆኖ ጣልቃ ገብነት አብሶ ምዕራባውያንና አውሮፓኖች በማያገባቸው ገብቶ ሀገራችንን ሊበትኑ ኢትዮጵያ እንደ ኢትዮጵያ እንዳትቀጥል የሚያደርጉትን ኃይሎችን እንድቃወም ነው የወጣ ነው። ድርድሩ እንዳለ ቆንጆ ነው።
ድርድር የሚባለው ነገር እነሱ ሙተው መነሻቸው ነው፣ ማገገሚያ ነው።
ድርድሩ ለሀገራችን የሚጠቅመንን ነገር እንቀበላለን። ለትግራይም ህዝብ የሚጠቅም ለኢትዮጵያም ህዝብ የሚያጠሩ እንቀበላለን። በተረፈ የውጭ እጅ ጣልቃ ገብነትን አንፈልግም፣ ተቀብለንም አናቅም። የራሳችን ጉዳይ በራሳችን መፍታት የምንችል ብቁ ዜጎች ነን።
ኢትዮጵያውያን ድርድርንና ሰላምን ይወዳሉ። ለድርድር ረጅም ጊዜ እድል ተሰጥቷል። አሁን ግን በመጨረሻ ላይ በእምቢተኝነታቸው የተነሳ ለድል በተቃረብንበት ጊዜ አውሮፓና የአሜሪካን የባይደን አስተዳደር ከዚህም ከዛም እየተራወጡ በድርድር ስም ጦርነቱን ለማስረዘም የሚያደርጉትን ጥረት መቃወም አለብን።
ሁሌ ሰላም ሰላም ሲባል ወደ ሰላሙ እኛ ስንሄድ እነሱ ደግሞ የራሳቸውን ስራ እየሰሩና ወገኖቻችን እየጨረሱ ስለሆነ ሰላምን እንፈልገዋለን። በትክክል ሽምግልና ካለ ማለት ነው። ሰላምን እንፈልጋለን። ማንም ወገናችን እንዲሞት አንፈልግም። የትግራይ ህዝብ የኛ ወገን ስለሆነ እንዲሞት አንፈልግም። በትክክል ከተናደር መፍትሄ ይኖራል።
በአፍሪካ ህብረት መሪነት የሚደረገውን የሰላም ንግግር እንደሚቀበሉና ተደራዳሪዎቻቸውን ወደ ደቡብ አፍሪካ እንደሚልኩ ፌዴራሉ መንግስትም ህወሓትም መግለጻቸው ይታወቃል። ጦርነቱ መፍትሄ የሚያገኘው በንግግር ብቻ እንደሆነ ደጋግማ የገለጸችው ዩናይትድ ስቴትስ በበኩሏ ለሰላም ንግግሩ ስኬታማነት ድጋፍ እንደምታደርግና ሂደቱን በማገዝ በንቃት እንደምትሳተፍ ትናንት ባወጣችው መግለጫ በድጋሚ አረጋግጣለች። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ትናንት በዝግ ያደረገው ስብሰባ ያለ ስምምነት መጠናቀቁን ተከትሎ ከስብሰባው እንደወጡ አስተያየት የሰጡት በድርጅቱ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ምክር ቤቱ የጋራ መግለጫ በማውጣት ላይ አለመስማማቱ ተስፋ አስቆራጭ ነው ብለዋል። የተመድ ዋና ጸሐፊ በዚህ ሳምንት ያሉትን ተውሰው በኢትዮጵያ ያለው ሁኔታ ከቁጥጥር ውጪ የሆነ ነው ያሉት ግሪንፊልድ ሁሉም ወገኖች በአፍሪካ ህብረት መሪነት የሚካሄደውን የሰላም ንግግር እድል ተጠቅመው በቁም ነገር በመነጋገር የኢትዮጵያን ህዝብ ችግርና ስቃይ እንዲያቆሙ ማድረግ ወሳኝ ነው ካሉ በኋላ ዩናይትድ ስቴትስ የዚህን ግጭት እልባት በሚያደናቅፉ ላይ ተገቢውን እርምጃ ለመውሰድ ዝግጁ ነች፣ የሰብአዊ መብት ጥሰቶችን የፈጸሙትን ተጠያቂ ለማድረግም ቆርጠን ተነስተናል ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝ ደግሞ የባይደን አስተዳደር ኢትዮጵያን ለ18 ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ኢትዮጵያ ውስጥ እየተካሄደ ባለው የጦር ግጭትና የምግብ እጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ዩናይትድ ስቴትስ ውስጥ ያሉና ወደ ሀገራቸው ያለ ችግር መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ ለ18 ወራት መቆየትና መስራት እንዲችሉ የተፈቀደ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ትናንት ማስታወቁ ይታወሳል። አፋጣኝ የተኩስ አቁም ላይ ለመድረስ በኢትዮጵያ ያለውን ግጭት ለማስቆም ተጠያቂነትን ለማረጋገጥ ማዕቀብን ጨምሮ ሁሉንም መሳሪያዎች መጠቀም አለብን ያሉት ሴናተር ባብ ሜኔንዴዝ በአሁኑ ጊዜ በዩናይትድ ስቴትስ ለሚገኙ ኢትዮጵያውያን በሰላም ወደ ሀገራቸው እስኪመለሱ ድረስ የሚደረግላቸውን ጥበቃ ማራዘም አስፈላጊ ነው ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትምህርት ሚኒስቴር የ12ኛ ክፍል መልቀቂያ ፈተና ላለፉት 2 ሳምንታት ሲሰጥ ቆይቶ አጠናቋል። ይህ ወቅት ታዲያ ተማሪዎች ከውጤት በኋላ የሚገቡባቸውን ከፍተኛ ትምህርት ቤቶች በተመለከተ ከቤተሰብና ከሚያውቋቸው ጋር የሚያቀዱበት ወቅት ሲሆን ጥቂት የማይባሉ ወላጆችና ተማሪዎችም በተለያዩ የሀገሪቱ ክፍሎች ባሉ ግጭቶች የተነሳ ከክልላቸው ውጪ ቢመደቡ እንደማይሄዱ እየተናገሩ ይገኛሉ። ኤደን ገረመው በዚህ ዙሪያ የሚንሸራሸሩ ሐሳቦች ምን ይመስላሉ ስትል የዘንድሮ የ12ኛ ክፍል መልቀቂያ ፈተና ከወሰዱት ሳሙኤል ብርሃኑና ፍሬዘር ጌትነትን ከባህር ዳር እንዲሁም ኮርሳ አበራን ከአምቦ አነጋግራለች። ቀጥሎ ይቀርባል።
እንደ አውሮፓውያን አቆጣጠር በ2020 ዓ.ም የመብቶችና ዴሞክራሲ እድገት ማዕከል የተሰኘ ተቋም በዩኒቨርሲቲዎች ውስጥ የሚካሄድ ግጭትን በተመለከተ አንድ ጥናት አቅርቦ ነበረ። በ2012 ዓ.ም የኢትዮጵያውያን አቆጣጠር ከመስከረም እስከ የካቲት ወር ድረስ በከፍተኛ የትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች የተመለከተው ይሄ ጥናቱ ባተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት በዩኒቨርሲቲዎች ውስጥ ማለፉን፣ 57 ተማሪዎች ደግሞ ለከባድና ቀላል ጉዳት መጋለጣቸውንና የተለያዩ የትምህርት መስተጓጎሎች በተለያዩ ዩኒቨርሲቲዎች ውስጥ መከሰታቸውን አመላክቶ ነበር። ከዛን ጊዜ አንስቶም በዩኒቨርሲቲዎች ውስጥ ተማሪዎች የ12ኛ ክፍል መልቀቂያ ከወሰዱ በኋላ የሚመርጧቸው ትምህርት ቤቶች ላይ ወይም ደግሞ መሄድ የሚፈልጉባቸው ዩኒቨርሲቲዎች በክልላቸው ውስጥ እንዲሆኑ አይነት አዝማሚያ ማሳየታቸውን የተለያዩ ባለሙያዎች ይጠቁማሉ። ይህንን በተመለከተ በምሽቱ ውይይት እናደርጋለን። በስልክ መስመራችን ላይ 3 ወጣት እንግዶች አሉኝ። 12ኛ ክፍል ተማሪዎች ናቸው። የመጀመሪያው እንግዳዬ ሳሙኤል ብርሃኑ ይሰኛል። ከባህር ዳር ነው የደወልንለት። የ12ኛ ክፍል ተማሪ ነው። ሳሙኤል ጤና ስጥልኝ፣ እንደምን አመሸ? እሺ ሳሙኤል፣ ጥራችንን አክብረህ ስለመጣ እጅግ አብዝቼ አመሰግናለሁ። ሁለተኛው እንግዳይም እንዲሁ ከአማራ ክልል ከባህር ዳር ነው። ፍሬዘር ጌትነት ይሰኛል። ፍሬዘር መስመር ላይ ያለ፣ ጤና ስጥልኝ፣ እንደምን አመሸ? ሶስተኛው እንግዳይ ደግሞ ኮርሳ አበራ ይሰኛል። ኦሮሚያ ክልል ከአምቦ ከተማ ነው። የ12ኛ ክፍል ተማሪ ነው። ኮርሳ እንደምን አመሸ? ወደ ውይይታችን ነው የምንሻገረው። እንግዲህ በቅድሚያ ሁላችሁም ፈተናችሁን ስለጨረሳችሁ፣ የጭንቀቱን ወቅት ስላለፋችሁት እንኳን ለዚያ በቃችሁ ላለው ከሳሙኤል ልጀምር። የ12ኛ ክፍል ፈተና ወስዳችኋል። ይሄ መልቀቂያ ፈተና እንዴት ነበር? በተለይም ደግሞ ዘንድሮ ለየት ባለ መልኩ ዩኒቨርሲቲ ውስጥ ነው የተሰጠው ወይም ደግሞ የተለያዩ ተቋማት ውስጥ ሄዳችሁ ነው የተፈተናችሁት እና እንደታሰበው የፈተና ስርቆትና ኩረጃ ቀንሷል ወይ?
አመሰግናለሁ። ቆንጆ ነበረ። አሪፍ ነው፣ አሰጣጡ አሪፍ ነው። ምክንያቱም ከበፊቱ የተሻለ ነው። አንድ ተማሪ የደከመበትን የለፋበትን በራሱ አቅም ስለሚያሳውቀው አሪፍ ነው። ከዚህ በተሻለ እንዲሰራ ጠይቃለሁ። እዚህ እንደ ዘንድሮ ፈተናው በጣም ቆንጆ ነው። ምክንያቱም አንድ ተማሪ የለፋበት የሚያገኝ ከሰው መጠበቅ የለም።
መልካም። እንግዲህ ወደ ፍሬዘር ደግሞ እንሻገር። ፍሬዘር፣ የአንተስ ተሞክሮ ምን ይመስላል? የዘንድሮን ፈተና አሰጣጥ እንዴት አየኸው?
የዘንድሮ ፈተና አሰጣጥ በዩኒቨርሲቲ መሆኑ በጣም ጥሩ ነገር ነው። በጣም በጥሩ ሁኔታ ነው እየተካሄደ የነበረው። በቃ አንድ ሰው አንድ ተማሪ በተዘጋጀበት ልክ ሰርቶ እንዲወጣ ነው የሆነው። ኩረጃን የመሰላትን ስራ ተሰርቷል። በጣም አሪፍ ነው የሆነው። ጥሩ ነው።
ፍሬዘር፣ ባለፈው አመትም ይህንን ፈተና ትፈትነህ ነበር አይደል? እስቲ አነጻጽረህ ንገረኝ፣ አጠር አድርገህ እንደው ሳናስረዝመው።
የበፊቱ
ፍሬዘር
ሳሚን ጋር ሁለተኛ ተመሳሳይ ነው። አብረን ሳሚን ለሁለተኛ ጊዜ የተፈተነ ነው ያለ ነው ኤግዛም ማለት ነው። ስለዚህ ስናነጻጽር ከዘንድሮ እናካም ነው። የዘንድሮ በጣም ነው የሚያምረው። በቃ ሰው የዘረው ነው የሚያጭለው። ጥሩ ነገር ነው የሚሆነው። ለወደፊትም የቀጣይነት ቢኖረው የሚታሳብ ነው ያለኝ።
እሺ፣ ሶስተኛው እንግዲህ ኮርሳ፣ እሱም ደግሞ ከአምቦ ነው፣ ከኦሮሚያ ክልል። ኮርሳ፣ ያንተስ ተሞክሮ ምን ይመስላል? የዘንድሮውን ፈተና እንዴት አየኸው?
ዘንድሮ ፈተና በጣም አስተጣጡ ደስ ይላል። መንግስት ኩረጃን ለማስጠፈት የሚያደርገው ጥረት አስቻቸው።
ኩረጃና የፈተና ስርቆት ቀንሷል ብለህ ታምናለህ?
አሁን በሚገባ ቀንሷል።
መልካም። አሁን ደግሞ ከአንተ ነው የምቀጥለው። አንተ ውጤት ሲመጣ የት ዩኒቨርሲቲ ነው ለመምረጥ የምታስበው? ከነ ምክንያት ውስጥ ያያይዘህ ንገረኝ።
ያው እንግዲህ በራሴ ክልል ቢደርሰኝ ሞት ደስ ይለኛል። ሌላም ክልል ቢደርሰኝ ችግር የለብኝም።
ሌላም ክልል ቢደርስ ችግር የለብህም። እሺ፣ መልካም። ፍሬዘርስ ተመሳሳይ ጥያቄ?
እሱም በተመሳሳይ እንዳለ ነው። እዚህ ቢሆን ጥሩ ነው፣ ግን ሌላም ቦታ ቤት ችግር የለብኝም። በዚ
የሳሙኤልን የምንስማና፣ ሳሙኤል አሁን ውጤት ሲመጣ የት ዩኒቨርሲቲ ለመሄድ ትፈልጋለህ?
እኔ በሱ ፍቃድ ብቻ ውጤት ይምጣልኝ እንጂ በአንድ በዘጠኙ ክልሎችን የመማር ፍላጎት አለኝ። ምክንያቱም ዘጠኙ ክልሎች በሄዱም ወንድሞች ናቸው፣ ችግር የለውም። እኔ በፖለቲካ ወይም በሌላ በጥላቻ ክልል መለየት መገንጠል አቁም ስለማልችልም ስለማልፈቅድ፣ ምክንያቱም እኛ እንደተማር ነው በሁሉም ቦታ በመስራት የመማር መብት እስካለን ድረስ እንደዛ ብዬና ነው። እኔ ብቻ የሚጠብቀው ውጤት ይምጣል እንጂ የትም ዩኒቨርሲቲ ቢሆን በተመደፉበት የመማር ፍላጎት አለ።
መልካም። ጥሩ ብላችኋል እንግዲህ ሁላችሁም። ግን ባለሙያዎች እንደሚሉት፣ አንዳንድ ተማሪዎች እንደሚሉት ብዙ ጊዜ ስጋት አለ። በተለይ በአሁኑ ወቅት በተለያዩ ቦታዎች ግጭቶች አሉ። በኦሮሚያም በአማራም ክልል ግጭቶች አሉ፣ በቤንሻንጉልም እነዚህን ግጭቶች በመፍራት ተማሪዎች እነዚህ አካባቢ ላይ ያሉ ዩኒቨርሲቲዎች መሄድ አይፈልጉም። በተለይም ደግሞ ከሌላ ክልል የመጡ ተማሪዎች፣ የአማራ ክልል ተማሪዎች ወደ ኦሮሚያ፣ የኦሮሚያ ክልል ተማሪዎች ወደ አማራ፣ ወደ ትግራይ። በእርግጥ ትግራይ አሁን ከዚህ ውጭ ናት፣ ግን እንደዚህ አይነት ነገር አለና ይህንን ነገር ሰምታችኋል ወይ? ከአካባቢያችሁ ከጓደኞቻችሁ እንደዚህ አይነት ስጋት ሰምታችኋል ወይ? ሳሙኤል እስቲ ካንተን ጀምር።
ያሉ አይደለም ተማሪዎች ብቻ ሳይሆን ወላጆችም ሌላ ቦታ ልጆችን አንስዳቸው የሚሉ ወላጆች አሉ። ግን ይህ እውነት አይደለም። ምክንያቱም አዋጭነት አይደለም። እስከ መቼ ነው እኔ በአማራ ክልል ብቻ ተምሬ በአማራ ክልል የምሰራው እስከ መቼ ነው የሚለው ጥያቄው መልስ ስለማይኖረው እንጂ ይላሉ። ግን ይህ እስከ መቼ ነው የሚለው ነገር ለእኔም ጥያቄ ነው።
አንተ ስጋት የለብህም? ለምሳሌ ደዋ ያምጣውና በሰላም እየተማርክ አንድ ቀን ግጭት ቢፈጠር ብለህ አስበህ አታውቅም? አሁን የምትሄድባቸው ዩኒቨርሲቲዎች ውስጥ ሳሙኤል፣
ችግር ሊፈጠር ይቻ የሰው ልጅ ነው እኮ ሌላ ሀገር ስለሄደ ሳይሆን በህይወት ላይ በቤት ላይ ቤት ላይ ቁጭ ብሎ እያለ ችግር ይፈጠራል። ስለዚህ የተፈጠረውን ችግር ደግሞ በፈተና ነው ብሎ ፈተናውን በብቃት መወጣት እንጂ ገና ከሌላ ክልል ችግር ይፈጠራል ብሎ የሰው ልጅ ህይወቱን ገድቦ አይኖርም በክልልና በግጭት።
እሺ፣ ፍሬዘርስ የአንተ አስተያየት ምን ይመስላል? አንተ ከጓደኞች ወይ ከወላጆች ከተለያዩ አካላት በዙሪያ ካለ ሰው የሰማኸው ነገር አለ ወይ? በዚህ ዙሪያ ስጋት ያለባቸው ሰዎች አሉ ወይ? ወደ ተለያየ ክልሎች የመሄድ ቤንሻንጉል ሊሆን ይችላል፣ ኦሮሚያ ሊሆን ይችላል፣ ግጭት አለባቸው የሚባሉ አካባቢዎች ላይ የመሄድ ፍላጎቱ እና ድፍረቱ ምን ያህል ነው ትላለህ?
አሁን ባለበት ሁኔታ ያለው ሲቪል ዋር ነው። አሁን በአጠቃላይ ያለው ኢትዮጵያ ላይ ያለው ነገር በዚህ በተረስ ጦርነት ጉዳይ ቤተሰብ ሊሰደኝ ይችላል ብዬ አላስብም። በመጀመሪያ ደረጃ ሌላ ቦታ ማለት ነው። በቤተሰብ ምክንያት ለምሳሌ ልቀር የምችለው እንጂ ወደ ሌላ ቦታ ራቀኝ ወይ እዚህ ምክንያት እቀራለሁ የሚል ሀሳብ የለኝም።
እስቲ የቤተሰቦችህን ስጋት ንገረኝ። ከምን የመነጨ ነው? መቼ ነው እንደዚህ አይነት ውሳኔ ላይ የደረሱት?
አሁን በየቦታው አማራ ሞተ እንደዚህ የሚባል ነገር አለ። እየሞተም ነው ነገሩ። በእነሱ ኬዞች ምክንያቶች ደግሞ አለ እንደዚህ አይነት ነገር ሲፈጠር ያው ቤተሰብ ያስባለ ልጅና ሰስ ጉዳይ ነው ብዬ መስበው።
ምናልባት ፍሬዘር አሁን አንተ ከአዲስ አበባ ወይም ደግሞ ከምትፈልጋቸው ክልሎች ውጪ እነዚህ ቤተሰቦች ስጋት ያደረባቸው ክልሎች ላይ አንተ ለመሄድ ታስባለህ? ግን ቤተሰቦች ቢያስቀሩ ያለህ አማራጭ ምንድን ነው?
እዚህ መማር ነው፣ ኮሌጅ ማለት ነው፣ ታዲያ የግል ማለት ነው።
ቤተሰብ ይህንን የማድረግ አቅም አለው ፍሬዘር?
ቤተሰብ እንደዛ ነው የሚያስቡት።
እሺ፣ ወደ ኮርሳ ልምጣ። ኮርሳስ አንተ ቤተሰቦች ወይም ደግሞ አንተ በዙሪያ ያሉ ሰዎች በተለያዩ አሁን ግጭት ባሉባቸው ክልሎች እና ቦታዎች ላይ ብትመደብ አንተን ይልኩሃል ወይ? ወይም አንተስ ብትሆን ደፍረህ ትሄዳለህ ወይ? ምን አይነት ስጋትና ክርክሮች ውስጥ አሉ? ውስጥ ያጋራል።
በመጀመሪያ እኔ በሰላምና ለህነት አስጊ የሆነ ቦታ ላይ ለመሄድ ፈቃደኛ የለውም። ቤተሰብ እንዲጠቅ ባይፈቅደም ፈቃደኛ የለውም። ሰላምና ደህንነት ይጠበቃል ብዬ በማስበበት ቦታ ላይ ደግሞ በለማ ምንግን ግንግ ነው።
እስቲ ምንድን ነው እሱ የሚያስፈራ? ግልጽ ሆነ ስለተናገርክ በእርግጥ አመሰግናለሁ። ኩርሳ፣ ምን አይነት ስጋቶች ናቸው ያሉብህ?
አሉ። በኢትዮጵያ ውስጥ እንደሚታወቅ ብዙ የታሪክ ቁርቶች አሉ። ከዛ አንጻር በተደጋጋሚ እንደሚታወቀው በተለያዩ ቦታዎች ግጭቶች ስለሚነሱ በዛ እንደ አይነት ግጭቶች ይነሳሉ ብዬ በማስባቸው ቦታዎች ላለመማር እኔ ሞትኛለን፣ ፋሚሊም አይነተኝም። በተደጋጋሚ ደግሞ ከአካባቢ በአካባቢ ደስ የተመጡ ልጆች የምሰማቸው ነገሮች ስላሉ ለመሄድ የግዳ ያለ
ያው ኮርሳ እንደተናገረው የደህንነት ስጋት ስላለበት በዋናነት መሄድ አይፈልግም። እናንተ ደግሞ ስጋቱ ቢኖርባችሁም እንሄዳለን ብላችኋል። ፍሬዘር እና ሳሙኤል፣ እስቲ ውይይታችንን ሰብሰብ ብናደርገው በተለያዩ ዩኒቨርሲቲዎች በተለይም ደግሞ ግጭት ባለባቸው አካባቢዎች ውስጥ ስጋት አለ። ከዚህ አኳያ መንግስት ምን ቢያደርግ ደህንነት ይሰማችኋል? እንዲሁም ደግሞ እናንተን ወጣቶችንም ጨምሮ ቤተሰቦችስ ምን ማድረግ አለባቸው ትላላችሁ? ወደ መፍትሄው እንሂድ። ከሳሙኤል ልጀምር።
ምንም ማለት ነው በሁሉም ቦታ የመማር ፍላጎትም አለ የመማር መብትም እስካለን ድረስ ግን በአንድ ግጭቱ ያለበት ቦታዎች ስጋት ቢኖርም እኛም ወላጅም ስጋት ቢኖርም መንግስት ዘላቂ እርምጃ ሊወስድ ይገባል። አንደኛ እኛ ደግሞ ሰማነው ሁሉ በፌስቡክ በቴሌግራም ያለውን ነገር ውሸት መረጃ እያሯሯጥን ማሸበር የለብንም። ራሳችን ተረጋግተን ይህን ችግር ለማረም መሞክር አለብን። ሁሉም ከመንግስት መጠበቅ የለብንም። ራሳችን በራሳችን ማረም ይኖርብናል። ምክንያቱም አንድ ሰው ቤተሰቡ መምራት ያቅታል አይደለም ሀገር። ስለዚህ ሁሌም ከመንግስት ጥገኛ የሆነ መንግስት ችግር ይፈታን ብቻ ሳይሆን እኛ የምንችለውን ነገር በአቅማችን እየፈታን ደግሞ እንዲፈታን የሚገባውን ጥያቄም እየጠየቅን ምንጀት ደስ ይለኛል። መሆን ስካለ
ጥሩ ሀሳብ አንስተሃል ሳሙኤል። ላቋርጥህና እዚህ ላይ አያይዘህ ብትነግረኝ ጥሩ ነው። መንግስት እንግዲህ በተለያየ ጊዜ መግለጫዎች፣ ማሳሰቢያዎች፣ ማስጠንቀቂያዎች ያወጣል ዩኒቨርሲቲዎች ወይም የከፍተኛ ትምህርት ተቋማትን ግጭትን በተመለከተ። ወጣቶች ኃላፊነት ተሰምቷቸው ከግጭቶች እንዲርቁ በሚሄዱባቸው ዩኒቨርሲቲዎች ውስጥም ደግሞ በትዕግስትና በመቻቻል ነገሮችን እንዲያሳልፉ በራሳቸው ምን አይነት ኃላፊነት መውሰድ አለባቸው ትላለህ? እሱንም አያይዘህ ንገረኝ ሳሙኤል።
ምን አይነት ኃላፊነት መውሰድ ያለብን? ምክንያቱም አንድ ሰው ክፉ ነው ረባሽ ነው ካልን እኛ ከሱ ለመሻል ከሱ የሚሰራውን ስራ ባለመስራት እኛ ራሳችን መቆጠብ አለብን። ምክንያቱም ከሌ አሸባሪ ነው ከተባለ አሸባሪነቱን ካወቅን እኛ ደግሞ ከሱ ድርጊት ለመቆጠብ ራሳችን ማወቅ፣ እኛ ጥሩ ነገር እየሰራን ለሌሎች አርአያ መሆን፣ መጥፎ ነገር እንኳን ሲያጋጥመን ቀስ ብለን በውይይት ተመካክረን በመፍታት እና ወደ የሚመለከተው አካል በሂደት በደረጃ ጠይቀን መፍትሄ ማግኘት ያስፈልጋል። ሁሌም ትኩስ መሆን መናገር አይልመድብን መለፍለፍ መጮሁ ማዳመጡ ይሻላል ነው እኔም ለወጣቶች የማስታልፈው ምልክ። ተረጋግተው በሰከነ መንገድ ጥያቄያቸውን መጠየቅ፣ መጥፎ ብሎ ሰው ማያነሱ ከሆነ ያንን ነገር እነሱ ላለመድግን የራሳቸውን ከዛ መቆጠብ።
ፍሬዘር፣ ወደ አንተ ልምጣ። ያው ሰዓታችን እያለቀ ስለሆነ ነው የመጨረሻ ሀሳብም ካለ አያይዘ እንድትናገር ፈቅዳለሁ። ተመሳሳይ ጥያቄ ነው። መፍትሄው ምንድን ነው ትላለህ? በወጣቶቹ ከመንግስትም ከትምህርት ሚኒስቴርም ሆነ ከከፍተኛ የትምህርት ተቋማት ምን መደረግ አለበት?
ምን መደረግ አለበት? በዩኒቨርሲቲ ደረጃ እየተጠ ያሉ የፈተና አሰጣጥ እንዲቀጥል። አሁን በኩረጃ ላይ ያሉ በኩረጃ ያለፉ ተማሪዎች ነው አሁን ዩኒቨርሲቲ የሚሄዱ እያስቸገሩ ችግር እየፈጠሩ ያሉ ማለት ነው። ስለዚህ አሁን በዩኒቨርሲቲ ደረጃ ያለው ነገር ቢቀጥልበት የተሻለ እውቀት ያለው ዜጋ ይኖራታል ሀገሪቱ ማለት ነው። ስለዚህ ፈተና ሲሰጥ በዩኒቨርሲቲ ደረጃ ቢሰጥ አሁን ቀጣይነት ቢኖረው ይህን ሆን ናበር።
ግጭትንስ በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ለማስቆም ወይም ደግሞ ተማሪዎች ሌላ ክልል ሄጄ አልማርም ወይም ወላጆች ልጆቼን ወደ ሌላ ክልል አልክም የሚለውን ስጋት ለመቅረፍ ምን መደረግ አለበት?
ሁሉም ራሱን ጠብቆ የራሱን ትምህርት ተምሮ መምጣት ነው። በቃ ሌላ ምን ያለ ነገር የለም። አሁን የዚህ ሁሉ መነሻ ያልኩሽ ቼት እያደረጉ ነው ተማሪዎች ናቸው ሁሉ ነገር እየፈጠራሉ ላይ ወይ ደግሞ የማያደርጉ ዘንድሮ የሚያልፍ ፕሮግራም ማለት የተማረ ዜጋ እንደዚህ አይነት ነገር እውቀት ያለው ሰው እንደዚህ ያደርግ ምክንያቱም ትምህርቱ ላይ ነው ትኩረት ሊያደርግ የሚችለው ያለው ነገር የሚያነሳሳ እንደ ኩረጃ ያለፈ ተማሪ አስቸጋሪ ተማሪ አስተዳደግ ጀምሮ አካሄዱም ስለሚወስድ ነው ማለት ነው። ስለዚህ ጣቢያችን ማስተካከልን ትምህርታችን መማር የምንችልበት ነገር ሊፈጠር ይችላል ብዬ አስባለሁ። ወደች የተሻለ ዜጋ ተመርጠት ይኖራታል ብዬ አስባለሁ ሀገራችን ማለት ነው።
አመሰግናለሁ ፍሬዘር። ኮርሳ እንግዲህ ለአንተም የመጨረሻ ጥያቄ ነው። መፍትሄው ምንድን ነው? ሁሉም ባለድርሻ አካል ምን ማድረግ አለበት ትላለህ? ተም ሆነ የወላጆች ስጋት እንዲቀረፍ ለወደፊቱ?
ያው እንግዲህ ሁሉም ማህበረሰብ ለሰላም ቅድሚያ መስጠት ይኖርበታል ብዬ አስባለሁ። ከምንም ለምን ሰላም ይቀርባል። ሁለተኛ ደግሞ ወጣቶች ያው አላማ አለን። ወደ ዩኒቨርሲቲ ሲሄድ ትልቁ አላማ መማር ነው። መማር እስከሆነ ድረስ ደግሞ ለተለያዩ አላማዎች ራሱን አሳልፎ አይሰጥም። የሆነ ባለቤት እንኳ ነገር ቢመለከተኝ እሱ ለሰላም ቅድሚያ ሰጥቶ መረጋጋት፣ ራሱን ማረጋጋት፣ በቃ ለአላማው መሞት አለበት። ለሄዶ አላማ ነው አላማውን ነው ማሳካት ይኖርበት እንጂ ለሚፈጠሩ ነገሮች አሳልፎ መስጠት ይኖርበታል። ተካፋይ መሆን አለበት ብዬ አላም እያየ ግቢ ከበለበት ቦታዎች
በጣም አመሰግናለሁ። ውይይታችንን እዚህ ላይ እንደመድማለን። እንግዲህ ዛሬ ስንወያይ የቆየ ነው ኢትዮጵያ አስትራልቲያ ክፍል መልቀቂያ እና እንዲሁም ደግሞ የዩኒቨርሲቲ ድልደላን በተመለከተ ወጣቶች ያላቸውን አስተያየት ነው። በቀጣይ ደግሞ ወላጆችን ይዘን የምንመለስ ይሆናል። ተወያዮቼ ሳሙኤል ብርሃኑ ከባህር ዳር፣ ፍሬዘር ጌትነት ከባህር ዳር እንዲሁም ደግሞ ኮርሳ አበራ ከአምቦ ነበሩ። እንግዶቼ አብራችሁን ስለቆያችሁ እጅግ አብዝቼ አመሰግናለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። የምሽቱ አስተናጋጅ እንግዶልኝ ነኝ። በየዓመቱ በኢትዮጵያውያን ብሎም በአፍሪካውያን ሕይወት ውስጥ መልካም አሻራ ያኖሩ ባለሙያዎችን የሚሸልመው ኢምፓክት አዋርድ እስከ ሰሞኑ ተካሂዷል። በዚህ የእውቅናና የሽልማት ሥነ ሥርዓት ላይ የኢትዮጵያና የዩናይትድ ስቴትስ የተለያዩ ከተሞች ባለሥልጣናት፣ የኪነ ጥበብ ሰዎችና አትሌቶች ተገኝተዋል። ሀብታሙ ስዩም የሽልማቱን ሥነ ሥርዓት ተከታትሎ ቀጣዩን ዘገባ አሰናድቷል።
በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ሥነ ሥርዓት ነው። በርከት ያሉ ትውልድ ኢትዮጵያውያን፣ የአፍሪካ ማኅበረሰብ አባላትና አሜሪካውያን የታደሙበት የዘንድሮው ሥነ ሥርዓት የተካሄደው በኒው ካርልተን ከተማ ነበረ። ይህንን የሽልማትና የእውቅና መድረክ ያሰናደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው።
የኢምፓክት አዋርድ በሕይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት፣ የምናወድስበት፣ የምንዘክርበት ዝግጅት ነው። ዋነኛው ዓላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም። በሕይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆነን ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁልጊዜ በየዓመቱ የምናካሄደው የግራንድ አፍሪካን ረን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን የሚያደርገ ምንድን ነው? ኖቫ ኮኔክሽን ሲቋቋም እንደ ለትርፍ ያልተቋቋመ ድርጅት ሶስት ዓላማዎችን አንግቦ ነው የተነሳው። የመጀመሪያው የእኛን ወገኖች ማህበረሰባችንን የብሔራዊ እሴታችን የሆነውን አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለንን ድርሻ ለማበረከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆኖ የእኛን ወገኖች በሶስት መስክ አስተዋጽኦ ያደረጉ ሰዎችን የምንዘክርበት ነው።
ዘንድሮ ላይ ከራሳቸው አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሃን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ስራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የስራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆኗል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግሥት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ስራዎችን ለመስራት ስላላት የመጪ ዘመን እቅድ ቀጣዩን ብላናለች።
Life's mission has been unifying Africa.
የህይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር፣ ከኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት የጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡ ነው የተመለስኩት። ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጌያለሁ። በርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም። እንደምታውቁት ፊልም ንግድም ነው፣ የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው።
በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ የኪነ ጥበብ ወዳጆችን መልካም ምላሽ አገኘው የእረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልተን፣ አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል።
ሽልማት ኃላፊነት መስጠት ነውና እግዚአብሔር ሀገራችንን ሰላም ካደረገልን ተባብረን አፍሪካንም ኢትዮጵያንም ትልቅ እናረጋታለን። መልሰን ቦታ ሀገርን የሚመልሰው ህዝብ ይወዳል፣ ሀገር ሰው ነው። ስለዚህ በፍቅር ተባብረን አንድ ከሆንን አፍሪካችንን እናሳድጋለን። የምንወዳት ኢትዮጵያችንን የምንፈልግበት ቦታ እናደርሳታለን በቅርብ ጊዜ። እኛ በሙያ ጓደኞች ስም በጣም ትልቅ ራዕይ ሰንቀናል እና ዶክተር ይህንን እውን ታደርጋለን ብ ከእኛ ጋር አብረን በመስራት እነዚህ ጊዜ ሁላችሁም እጅግ በጣም ተስፋ አለን እና እግዚአብሔር ያክብራችሁ፣ ከልብ እናመሰግናለን።
ሌላው የዘንድሮው ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው። ቀነኒሳ ሽልማቱ ስለፈጠረበት ስሜት ይህንም ብሎናል።
እንግዲህ ያው ጥሩ ለሰሩት እንደዚህ እውቅና ስትሰጥ ሌሎችም ደግሞ ወጣቶችን በማበረታታት እና ወደፊት ትልቅ ደረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነው እና ያው እውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉት እንደዚህ በአካል ተገናኝተው ተቀራርበው እንደዚህ ይህንን ትኩረት ሰጥቶ ይህን ፕሮግራም ማዘጋጀታቸው፣ ይህንን እውቅና መስጠታቸው በጣም የሚያስደስት ሌሎቹም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብም ደረጃ ያው ኢትዮጵያኖች እንዲሰባሰቡ፣ እንዲተሳሰቡ፣ እንዲከባበሩ፣ እንዲፈቃቀሩ የሚያደርግ ፕሮግራም ነው እና ከዛ አንጻር በጣም ደስ ብሎኛል።
ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። ለዘንድሮው ተሸላሚዎች ሽልማቱን ከሰጡ ተጋባዥ እንግዶች መካከል አንዱ ዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ በዋዜማው የተካሄደው የታላቅ ሩጫ በዲሲን ጨምሮ መሰል ዝግጅቶች በውጭ ሀገራት የሚኖሩ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር ለማዳበር እንደሚያግዝ ይናገራሉ።
ይሄ ጠቀሜታው ዲያስፖራው ያለውን ከሀገሩ ጋር ያለውን ቁርኝት በከፍተኛ ደረጃ ያሳድጋል። የኢትዮጵያን ባህል ለምሳሌ አርቲስቶች ስላሉ ጥሩ ድራማ ሲሪየስ የሰሩ አርቲስቶች ስለነበሩ እነሱንም በአካል አግኝተው ይተዋወቃል። ምንም እንኳ ዲያስፖራ ሆኖ ትውልድ ኢትዮጵያውያን ቢሆኑ ያው ከሀገር ቤት ተለይተው እዚህ ያሉ ስለሆነ ወደ ሀገር ቤት ያለውን እንቅስቃሴ ያለውን እድገት በተለያየ መልኩ በአትሌቲክሱ በአርት ዙሪያ ያለውን ስለሚያሳይ ከሀገር ጋር ያለውን ቁርኝት የበለጠ እንዲጠናከር ያደርገዋል እና ጠቃሚ ነው ማለት ነው።
በሽልማትና እውቅናው ስነ ስርዓት ላይ የተገኙት የኒው ካርልተን ከንቲባ ፌሊሺያ ኤ ኒምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉናል።
እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማዋ የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን ወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ሕይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይህንን ሽልማት በተወሰነ መልኩ ዓለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል።
የዘንድሮ ኢምፓክት አዋርድ እውን እንዲሆን ከትውልድ ኢትዮጵያውያን ዘርፈ ብዙ ድጋፍ እንደተደረገ ከአዘጋጆቹ ሰምተናል። ድጋፋቸውን ለቸሩትም በዕለቱ እውቅና ተሰጥቷል። ዝግጅቱ የተካሄደበት ሜትሮፖይንት የተሰኘው ሆቴል ባለቤት የሆኑት ዶክተር ባደግ በቀለ መሰል ዝግጅቶች ያላቸው ፋይዳና ለምን ሊደገፉም እንደሚገባ ቀጥለውም ብለዋል።
የምንኖርበት ዓለም የመያያዝ ወይም የኔትወርክ ዓለም ነው። ስንያያዝና አብረን ስንሰራ ልናደርጋቸው የምንችላቸው ነገሮች ድንበርና ዳርቻ የለውም እና እኛም በዚህ እንዲህ ባለ ሁኔታ እንዲህ ትልልቅ ነገር ለሰሩ ወገኖቻችን እኛም የዚህ ተባባሪ ሆነን በዚህ ነገር ላይ መሳተፋችንና አስተዋጽኦ ማድረጋችን ለኛ ኩራት ይሰማናል። ከጅማሬውም በትክክል አደራጅተን ትልቅ ነገር ማድረግ ስላልቻለን እንጂ ትልቅ ነገር ማድረግ ግን አቅቶን አይደለም። ስለዚህ እንግዲህ በዚህ በግሌም ሆነ በሚችላቸው እንደገና ደግሞ ከማውቃቸው ኔትወርኮች ጋር ተባብረንም ቢሆን ሰፋና ተለቅ ያሉ እንደዚህም ከዚህም የበለጡ ተለቅ ያሉ ነገሮችን ለማድረግ ነው ማሰብ።
በርካታ ታዋቂ ኢትዮጵያውያን በታደሙበት በዚህ ዝግጅት ላይ በኢትዮጵያ አትሌቲክስ ታሪክ ውስጥ የላቀ ስም ያላቸው ከዋክብትን ለማግኘት እድሉንም አግኝተናል። ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት የኦሎምፒክ ባለድል አትሌት ደራርቱ ቱሉን እንጀምር።
እንግዲህ የታላቁ አፍሪካ ሩጫ አዘጋጆች በየዓመቱ ታዋቂ ኢትዮጵያውያን በተለያየ ዘርፍ ያሉትን እውቅና ይሰጣሉና ስለዚህ ይሄ ትልቅ የመበረታታና ትልቅ ዝግጅት ነው። ምክንያቱም እንግዲህ አስተዋጽኦ ለሀገር አስተዋጽኦ ያደረገ ሰው ደግሞ አስታውሰው እንደዚህ አይነት እውቅና ሲሰጥ በጣም ደስ ይላልና በጣም ቆንጆ ነው፣ ደስ ይላል። ሁሉም በየዘርፉ እንግዲህ ያለው አስተዋጽኦ ማበረከት አለበት ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ እንግዲህ ኤቨንቶች ይጀምራሉ፣ አንዳንድ ጉዳዮች ይጀምራሉ፣ ተጀምረው ቀጣይነት ይኖራቸው ይቀራሉ። ታላቁ የአፍሪካ ሩጫ እንግዲህ ካየን ደግሞ አዘጋጆቹን ካየን ጠንካሮች ናቸው። ስራውን ከአመት ወደ አመት እያሳደጉ ነው ያሉት እና ሌሎችም ደግሞ ባለድርሻ አካላት ከነሱ ጋር የሚሰሩት ስፖንሰሮችም፣ ሌሎች ባለድርሻ አካላትም፣ ሌሎች ደግሞ እንደዚህ የትውልድ ኢትዮጵያኖች ይህንን ኢቨንት የሚደግፉ እየደገፉ ናቸው እና ከአመት ወደ አመት እያደገ ነው የመጣው እና ስለዚህ ሁሉም በየፊናው ማበረከት ያለበትን አስተዋጽኦ ካበረከተ ይሄ ኢቨንት እያደገ ይመጣል እና ታላቅነቱም ከአመት ወደ አመት እያላቀ ይመጣል። ስለሆነም እኛም እንግዲህ በየአመቱ እዚህ የምንገኘው ለዚህ ነው። ይሄ ነገር ይሄ ታላቁ የአፍሪካ ሩጫ ትልቁ ነው፣ ዘርፈ ብዙ ስራዎችን እንዲሰራ ነው።
በምሽቱ ስለተካሄደው የሽልማትና የእውቅና መርሃ ግብር እርባና እንዲሁም በተያያዥ ጉዳዮች ላይ ሀሳባቸውን እንዲሰጡን ከጠየቅናቸው መካከል የአትላንታ ኦሎምፒክ የማራቶን ባለድል አትሌት ፋጡማ ሩባ፣ የሲድኒ ኦሎምፒክ የ5000 ሜትር የወርቅ ሜዳሊያ አሸናፊ ሚሊዮን ወልዴና የዓለም የቤት ውስጥ ቻምፒዮንሺፕን ጨምሮ የበርካታ የመካከለኛ ርቀት ሩጫዎች አሸናፊ የሆነችው አትሌት ቁጥሬ ዱለቻን በዝግጅቱ ላይ አግኝተን ጥቂት ተጫውተናል።
በጣም ደስ ይላል። ያው እኛ ስንሮጥ ከኛ ጋር ስንሮጥ ያው ስናሸንፍ የሚደሰቱና ስንሸነፍ ደግሞ ከኛ ጋር የሚያዝን ህዝባችን ጋር በማሳለፋችን በጣም ደስ ይለናል።
በርካታ ወጣቶች በአትሌቲክስ መስክ ውስጥ መሳተፍ የሚፈልጉ ወጣቶች አሉ። የሩጫ ብልሃቱን በማስተማር ረገድስ ምን አስባቸዋል?
አዎ ያው እንግዲህ ያው ሩጫ ያው የግልም ጥረትም ነው የሚያስፈልገው። ለዚህ ደግሞ ያው ተሰብስቦ ወይ ደግሞ አቅም የሌላቸው ልጆች ካሉ ከክፍለ ሀገር ከምንም ተሰብስቦ ካምፕ ተደርጎላቸው ጥሩ ትሬኒንጋቸውን የሚቀጥሉ ብዬ ነው የሚያስበው።
ይሄ እንደዚህ በቀላሉ የሚቀር ውድድር አይደለም። በጣም በትልቁ ተዘጋጅቶ ታዋቂ ሰዎችንም አዘጋጅቶ የሆነ ትልቅ ሽልማት ነገር አዘጋጅቶ እንኳን እኛ አይደለንም አፍሪካኖችም ይሳተፋሉ። ኬንያዎችም ሆኑ ሌሎችም ሁሉም ይሳተፍበት መሆን ነው ያለበት። በእንደዚህ አይነት ሆኖ መቅረት ያለበትን ትልቅ ውድድር ነው፣ ትልቅ ዝግጅት ነው የሚደረገው። እኔ መበርታት ነው ያለበት። ለሚቀጥለው ራሱ የሆነ ሽልማት በደረጃ ከአንድ እስከ ሶስት እንኳን ቢሆን አዘጋጅቶ ሁሉ ታዋቂ ሁሉ እንዲሳተፉ ማድረግ ነው ብዬ ነው የማስበው። እኔ
በትናንትና ውድድር ሶስተኛ ነው የወጣሽው፣ ድካሙ አልመጣም ወይ? እንዴት ነው ይሄንን ብቃት ዳግም ልትመልሽ የቻልሽው?
እኔ እንደውም አልሰራውም እንጂ ቢሰራ ኖሮ በጣም ቀላል ነው ኮርሱ። በጣም ደስ ይላል። መወዳደሪያ ቦታ በጣም ደስ የሚል ነው። እኔ በጣም እኔ ለኔ ብዙም አልከበደኝም። ያለ መዘጋጀቴ ነው ያለ መስራቴ ነው እንጂ ከዚህ የበለጠ ይሮጣል። ውስጤ ደስተኛ ነኝ በጣም።
እንግዲህ ሲጀመር ጀምሮ ከመስራቹ አብሮ አንዱ ነኝ። እስካሁን ድረስ አለውኝ ዝግጅቱ ላይ። እስካሁን ዝግጅቱ ደግሞ ያው አመት በአመት እያደገ ነው። አሁን ያለበት ደረጃ እንዳያችሁት በአንድ ጊዜ ፈጣን እድገት ያሳየ ነው እና ይሄ ደግሞ እዚህ ላሉትም ለሚሮጡትም አገራችን ኢትዮጵያም ላሉትም በጠቅላላ ታዳጊ ለሩጫ የሚፈልጉ ሩጫን የሚወዱ ለእነሱ ትልቅ ማበረታቻና ማነሳሻ ነው።
እንግዲህ አንድ የሰማነው ነገር አለ። አንተና በዚህ በስፖርቱ ዘርፍ ትልቅ ታሪክ ያስመዘገባችሁ ሌሎች አትሌቶች ሰብሰብ ብላችሁ ወጣቶች ወደ አትሌቲክሱ የሚመጡበትን አካዳሚ ያቋቋማችሁ እንደሆነ ተሰምቷል።
2000 ሚሊዮን ወልዴ ያው በራሴ ስም ነው ያቋቋምኩት። ያንን ደግሞ ያሰብኩት ምክንያቱም እዚህ ያሉት የትውልድ ኢትዮጵያውያኖች ልጆች ሩጫ ደግሞ የምትታወቁ ሀገራችን በሩጫ ነው። ስለዚህ ያንን ደግሞ እዚህ ላሉት ለማስተማር በተለይ ለእኛ ማህበረሰብ ያንን ለማስተማር ስራዬን በዛ ጋር የሆነ ስለሆነ ሞር ደግሞ እነሱ ላይ ለማሳለፍ ስለታሰበ ነው።
ተስፋ ያላቸው ልጆች ሳየ ሆይ
እንዴ በጣም አለ ልጆች በአሁኑ ሰዓት ከያዝካቸው ከአስር ዓመት በላይ በተለይ የሆኑ በዚህ ሰዓት ሩጫ ላይ እንዲወዱት የሚደረግ ስፖርት አለ። ስለዚህ ከዛ አይወጡም። ያው እንግዲህ መጨረሻ ላይ ደግሞ ስኮላር ወደ ካሌጅ ሃይ ስኩል ላይ እዚህ ሀገር ከኮሌጅ ነው እንደምታውቀው ወደ ናሽናል ቲም የሚሄዱት። ከዚህ ዝግጅት ካረጉ ያንን የማይሳተፉበት ደግሞ ምንም ምክንያት የለም።
ዘገባችንን የምንቋጨው ይህን የመሰለው የእውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልደ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ በሚሰጡን ሀሳብ ነው።
ሁላችንም ምሳሌ ያስፈልገናል። እኔ በስፖርት ነው ለምሳሌ ትምህርቴን የቀጠልኩት እና ሰዎች በስፖርት እስከ ዶክተራል ዲግሪ ይጠናለን ብለው ይጠይቃሉ። ምናልባት መሰራት እንደሚችል በተለያዩ መስኮች ታሳያለ። ቴክስቡክ በመጻፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ረጅ ለማሳየት ጥረት ታደርጋለ እና አሁ እንደዚህ መስራት ይቻላል የሚል ስሜት ይፈጠራል እና እዚህም ሀገር ያሉ የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አራያ እንደሆኗቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክረው እንዲሰሩ የሚያዩት ሰው ራዕይ የሚያደርጉትን ሰው እንዲኖራቸው ያስችለዋል እና በዛ ምክንያት ነው ያንና ያንንም እንዲማሩ የሚጠብቀው።
የዘንድሮው ኢምፓክት አዋርድ ለሶስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን፣ አትሌት ደራርቱ ቱሉ፣ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ሀብታሙ ስዩም።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። የዛሬው ምሽት አስተናጋጃችሁ እንግዲህ ወልዴ ነኝ። አሁን በሙዚቃ ቆይታ እናደርጋለን። ተሾመ ምትኩ ሐሳቤ ሲል ያቀነቀነውንና ከስድስት ዓመታት በፊት በቪኦኤ ስቱዲዮ የተቀረጸውን ነው የማቀርብላችሁ። ተሾመ መትኩን ነበር ያደመጣችሁት። ክብራትና ክብራን እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻነል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። እያስተናገድኳችሁ የምቆየው እንግዶሌ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈለጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አሁን አድማጮች ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንሰዳችሁ። የእንቅልፍ እጦትና ጣጣው ሲል ርዕስ ሰጥቶታል የፕሮግራሙ ባለቤት አሉላ ከበደ። የእንቅልፍ ጉዳይ ትኩረት ይሻል ሲልም አክሏል። በቂ እንቅልፍ አለማግኘት ከተለምዶው የዕለት ድካምና ስሜት መዘብራርቅ ባሻገር በተጨባጭ በጤና ላይ የሚያስከትለውን ጉዳት መልከት የሚያደርግ ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር አሳፋ ጀጃው የእንቅልፍና የጽኑ ህሙማን ልዩ ሐኪም ናቸው። ዶክተር አሳፋን ያወያየው ከላይ እንደጠቀስኩት አሉላ ከበደ ነው። ዝግጅቱን እንሆ።
ዶክተር አሰፋ ጀጃው መኮንን፣ በቅድሚያ ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
እንቅልፍ እጦትና ጣጣዎቹን የሚመለከት ነው። እንቅልፍ ማጣት በምን ሊመጣ ይችላል የሚለው ምናልባትም እንደየግለሰቦቹ ችግር ሊለያይ ይችላል። ነገር ግን የእንቅልፍ እጦት ከተፈጠረ አንድ ሰው በአማካይ በጤናማ ሁኔታ መተኛት ከሚችለው በታች ከተኛ ምን ይከተላል ነው የአድማጫችን ጥያቄ። ከሰው ሰው መለያየቱም ይነሳል። ለመሆኑ በሕክምናው አይን ጤናማ የሚባለው የእንቅልፍ ሰዓት ምን ያህል ይሆን? መቼ ነው አንድ ሰው በቂ እንቅልፍ አግኝቷል የሚባለው? መሰረቱን እናስቀምጥ ዶክተር አሰፋ።
እሺ፣ ለአዋቂዎች ተመጣጣኝ ነው የሚባለው እንቅልፍ 8 ሰዓት ነው። በጣም ጥቂት ሰዎች ከ8 ሰዓት በላይ ያስፈልጋቸዋል። ከዛ ደግሞ ሌላ ጥቂት ሰዎች ከ7 በታች ይችላሉ። ለአብዛኛው ሕዝብ ግን 8 ሰዓት በቀን ነው። ይሄ 8 ሰዓት እንግዲህ የተኛው ችግር የሌለበት እንቅልፍ ነው ተብሎ ሲታሰብ ነው።
መልካም። በጤናም ችግር ይሁን በሌላ አንድ ሰው ጤናማ የሚባለው 8 ሰዓታት የእንቅልፍ ጊዜ ማግኘት ካልቻለ፣ ጥሩ እንቅልፍ ተኝቶ ካልተነሳ እና ከተደጋገመ ከድካምና ከተለመደው ስሜት መዘበራረቅ ውጪ ምን አይነት ተጨባጭ ችግሮች ያስከትል ይሆን? ዶክተር አሰፋ፣
የእንቅልፍ ማጣት በዓለማችን አንድ ትልቅ ችግር ከምንለው ውስጥ ነው። የአጭር ጊዜና የረዥም ጊዜ ችግሮች ነው የሚያመጣው። ምክንያቱም እንቅልፍ ማታ ላይ አይምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት፣ አይምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ 4 ሰዓት ብንቀንስበት ማታ አይምሮ ላይ ሊጸዱ የሚችሉት በተለይ አሚሎይድ ምንላቸው ተጠራቅመው የአይምሮን ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። በተደጋጋሚ ይሄ በሚደረግበት ጊዜ እንቅልፍ ያጠረ ጊዜ አንደኛ ዘም ላለ ለአይምሮ በሽታ ለሙድ ዲፕሬሽን ሊሆን ይችላል፣ አንግዛይቲ የምንለው በሽታ ሊሆን ይችላል፣ ጭንቀት ወደዛ ይልካል። ሁለተኛ የማስታወስ ችሎታ መጎዳት ነው። እና በአጠቃላይ እያነሰ ሲመጣ እንቅልፍ የአይምሮ ሳይዝም ራሱ ይቀንሳል። ስለዚህ ሊመለስ የማይችል የነርቭ ጉዳት እና የአይምሮ ጉዳት ያደርሳል።
የአንጎል መጠንም ሊቀንስ ይችላል ነው ያሉት ዶክተር አሰፋ?
ሊቀንስ ይችላል።
ለመሆኑ ይህን ሁኔታ የሚከስተው ምንድን ነው ዶክተር አሰፋ? ለዚህ የሚያበቃውን መንስኤ አስመልክቶ በጥናት የተደረሰበት የሚታወቅ ነገር ይኖር ይሆን?
አው እንግዲህ አንዱ እንቅልፍ ራሱ ኖርማል እንቅልፍ ልዩ አይነት ልክ ደማችን ላይ የደመዘዋወር እንዳለ አይምሮአችን ላይ ደግሞ የመዘዋወሪያ ሲስተም አለ። ያ ፈሳሹ እየዞረ አይምሮን የሚያጸዳበት ነው። ያ ደግሞ በእንቅልፍ ጊዜና ኖርማል በሆነ እንቅልፎች ላይ ነው የሚሰራው። ያ ባጠረ ቁጥር ያ ኬሚካል አይምሮአችን ላይ ተለድፎ ስለሚቀር ነርቡን ይጎዳዋል። የነሩ መሞት ደግሞ እንግዲህ አይምሮ ሳይዝ እየቀነሰ ይመጣል። ይሄ በፋንክሽናል ኤምአርአይ በሚባሉ የብሬን ሳይዝ እና የብሬን ፋንክሽን በሚያጠኑ ጥናቶች ላይ ተረጋገጠ ነው። እንዲያውም አንዱ ወደፊት የሰውን ልጅ አይምሮ እንዳይጎዳ ለማድረግ ኖርማል ስሊፕ ነው።
ጤናማ እንቅልፍ ማግኘት ነው አንዱ መንገድ።
ትክክል። አዎ። ሁለተኛ እንቅልፍ በተደጋጋሚ ባሳጠረን ቁጥር ሰውነታችን ኮርቲዞል የምንለው የስትረስ ጊዜ የምናመነጨው ሆርሞን ከፍ ይላል። ያ እንግዲህ የደም ስኳራችን ከፍ እንዲል ያደርጋል። እንዲያውም በተጠኑ ጥናቶች ኖርማል የሆኑ ልጆችን ወስዶ እንቅልፋቸውን 4 ሰዓት ብቻ እንዲሆን በተደጋጋሚ ለ10 ቀን ቢደረጉ እነዚህ ልጆች ስኳር በሽታ የያዘው ሰው አይነት የደም ቴስት ነው የሚኖራቸው።
የግድ ስኳር በሽታው ሳይኖር እንኳን ያን አይነት ሁኔታም ይፈጠራል ነው የሚሉን?
ይፈጠራል። አዎ። እና ደግሞ እንቅልፋቸው እንደገና ወደ ኖርማል ሲመለስ ይመለሳል። እንግዲህ ለኛ ግን በአብዛኛው ታዋቂ ለሆኑ ሰዎች በተደጋጋሚ አጭር እንቅልፍ በሚተኙበት ጊዜ ስኳራቸው ከፍ ያለ ይሄዳል፣ ክብደታቸው እየጨመረ ይሄዳል። ክብደታቸው እየጨመረ የሚሄድበት ምክንያት ሰውነታችን ማቃጠል ያቀተዋል። ምክንያቱም የስትረስ ሆርሞን የምንለው ኮርቲዞል የምንለው ከፍ ያለ ይሄዳል። እንደውም ለምሳሌ በጃፓን ሀገር የመጀመሪያው የስኳር በሽታ መከላከል ኖርማል የሆነ እንቅልፍ መተኛት ነው። ምክንያቱም ጃፓኖች የስኳር በሽታ ከፍ ያለ ሄደባቸው ምክንያት ከእንቅልፍ ማጠር ምክንያት መሆኑ ተረጋግጧል። ሶስተኛው የደም ግፊት ከፍ ማለት ነው። አጭር እንቅልፍ ደም ግፊትን ከፍ ያደርጋል። አጭር እንቅልፍ ኦቨርኦል ካርዲዮቫስኩላር ዴዝ ምንለው አጠቃላይ ሰዎች ምን ያህል ጊዜ ተኝተው ነው በልብ ምክንያት ሊሞቱ የቻሉት የሚለው ሲታይ አጭር እንቅልፍ ህይወትን እንደሚያሳጥር፣ በልብ በሽታ ምክንያት ህይወት እንዲጠፋ እንደሚያደርግ የተረጋገጠ ነው። 8 ሰዓት የሚገባውን እንቅልፍ አለመተኛት እና አንድ ሰው እንቅልፉን በሚያሳጥርበት ጊዜ እና እንደዚህ ያሉ ጉዳቶቹ ለምሳሌ የመኪና አደጋን ብንወስድ አጭር እንቅልፍ የተኙ ሰዎች 7 ጊዜ ነው ከሌላው ኖርማል እንቅልፍ ከሚተኙ ሰዎች የበለጠ ለአደጋ የሚጋለጡት። ስራ ቦታ ላይ የሚደርሱ አደጋዎች እንቅልፍ ከማጣት ጋር ያዙ ናቸው። ክብደት አንዱ ትልቁ እንግዲህ ውፍረት ያለምም ችግር እና አንዱ የእንቅልፍ መጠን በሰዓት መቀነስ ነው ለዚህ ምክንያቱ። ይሄም ሜታቦሊዝም የምንለውን ስለሚቀንስ
እንደሚነግሩን ምናልባትም ተዘርዝረው ያላለቁ ጾም ተፈጥሯዊ የሚመስለውን ሁላችንም የምንፈልገውንና በየለቱም የምናደርገውን በቂ እንቅልፍ በማጣት ብቻ መከተላቸውን ገልጸዋል። አንድ ሰው ለምን በቂ እንቅልፍ አጣ የሚለውን ጥያቄ እንድናነሳ ይጠይቃልና በሁለት ከፍለን ለዛሬ መንደርደሪያውን ብናነሳ፣ በአንድ በኩል መተኛት እምቢ ብሏቸው ወይም እንቅልፍ አልወስድ ብሏቸው ሳይሆን በስራ ምክንያት፣ ሌሎች የግል ሁኔታዎች ተጨምረው በቂ እንቅልፍ ለራሳቸው ያልፈቀዱ ሰዎች ምን እንዲያስቡ ይፈልጋሉ?
እንግዲህ የላይፍ ስታይል ለውጥ ቅልፍ ባለመተኛት አጭር ጊዜ በመተኛት እንደው ቀኑን በሙሉ በስራ ላይ በትጋት አሳልፋለሁ የሚሉ ብዙ ሰዎች ሰማለሁ። ያ ግን ትክክል አይደለም። ምክንያቱም በአጭር ጊዜም በረጅም ጊዜም የተደረጉ ጥናቶች እንቅልፍ ተኝቶና እንቅልፍ ሳይተኛ የሚሰራ ሰው በስታንፈርድ ዩኒቨርሲቲም ተጠንቷል። ይሄ ውጤቱ የሚያምርለት መደበኛ እንቅልፉን ተኝቶ የሰራ ሰው ነው። እና ፐርሴፕሽን ምንኛ እንግዲህ በህብረተሰባችን አለመተኛትን ወይ እንቅልፍን ምንድነው ጥቅሙ የሚለውን ዝቅ አድርጎ ከማየት የሚመጣ ነው እንጂ ዋናው ነገር መደበኛና ጥሩ እንቅልፍ መተኛት ለረጅምና ለጤነኛ እድሜ አስፈላጊ መሆኑን መገንዘብ የግድ ያስፈልጋል።
የሚያከራክር አይደለም ነው የሚሉን?
አይደለም።
ለምሳሌ ለክርክር ያህል በተናጠል የሚታይ የአንድ ሰው ጠባይና የአንድ ሰው አጋጣሚ የአንድ ሰው ተፈጥሮ ከሆነም ይለዩልናል። የግለሰቡን ሁኔታና ጠቅላላ የጤና ሁኔታ ሳያዩ ዝርዝሩን ማወቅ እንደሚያዳግት ይገባኛል። ነገር ግን ይህ ሰው በጣም በስራው ትጋት የሚታወቅ አብዛኛውን የቀኑን ሰዓታት በስራ ላይ በቀለጠፈ የአእምሮም የአካል እንቅስቃሴም በሚጠይቅ ስራ ውስጥ የሚያልፍ ሰው ለረዥም ዓመታት ይሄ እንደው የተናጥል ሁኔታ ተደርጎ ሊታይ ይችላል። በረጅም ጊዜ ውስጥ ጣጣ ሊያመጣበት ይችላል። ምንድነው የሚታየው?
ሁለት አይነት አለ። በተፈጥሮ አጭርና ረጅም የሚተኙ ሰዎች አሉ። በጣም ትንሽ ናቸው ግን short sleepers long sleepers እንላቸዋለን። እነሱ የተወሰኑ ናቸው። በጂንቸው በቤተሰብም ሊሄድ ይችላል።
በዘር የሚተላለፍ በዘር ግንድ የሚመጣ ከቤተሰብ የሚወረስ ይያሉን ነው።
ልክ ነው። ይሄም ጥናቱም ተደርጓል እና አጭር የሚተኙ ባጭር ጊዜ እንቅልፍ ምንም ችግር ሳይኖርባቸው የሚኖሩ ሰዎች እንዳሉ ይታወቃል። ግን ቁጥራቸው ትንሽ ነው። ልክ እንደዛውም በተፈጥሮ ብቻ 9 ሰዓት እንቅልፍ የሚያስፈልጋቸው ሰዎች አሉ። ግዴታ እንደው ጤነኛ ያልሆነ እንቅልፍ ነው ማለት አይደለም። የህብረተሰቡን በሙሉ በምናይበት ጊዜ ግን ከ5% በታች ናቸው እነዚህ ሰዎች። ስለዚህ አብዛኛው ህዝብ አሁንም 8 ሰዓት እንቅልፍ የሚያስፈልገው ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። የተመደበልንም ጊዜ እንዲሁ። በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶልኔ ነኝ። አብራችሁን ስለቆያችሁ እናመሰግናለን።